ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሰኔ 26 2016 ዓ.ም ስርጭታችን ጀመረ። የመንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሁማን ራይትስ ዋች የተሰኘው የሰብአዊ መብት ተሟጋች ድርጅት አስታወቀ።
Absolutely alarming. What we found is how Ethiopian forces are once again operating in a
በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል።
የድርጅቱ የአፍሪካ ምክትል ዳይሬክተር ላቲሻ ባድርን ነው ቀደም ብለን የሰማናቸው። ሙሉ ዘገባው በምሽቱ ተካቷል። ሌሎችን ቀጠናዊና ዓለም አቀፋዊ ጉዳዮችን ያካተተው መሰናዶ ሀብታሙ ስዩም ይመራለው። ዛሬ በቅንብሩ አብሮኝ የሚያመሸው ንጉሡ ታምሬ ነው። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናሰማችኋለን። እንግዲህ ወልዶ ይጠብቃችኋል።
በድጋሚ እንደምናመሻችው የኢትዮጵያ መንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂዩማን ራይትስ ዋች ማስታወቁ፣ በደቡብ አፍሪካ የተመሠረተው የአንድነት መንግስት ካቢኔ ቃለ መሐላ መፈጸሙ፣ እንዲሁም ባይደን ለምርጫው ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የኢትዮጵያ መንግስት ኃይሎች በአማራ ክልል የጤና ተቋማት ላይ ከጦር ወንጀል የሚቆጠር ጥቃት አድርሰዋል ሲል ሂዩማን ራይትስ ዋች ከሷል። በአማራ ክልል በመንግስት ጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ባለው ግጭት በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂዩማን ራይትስ ዋች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሻ ባድር የኢትዮጵያ ኃይሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን ድርጅቱ አስታውቋል። በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውንም የመብት ተሟጋች ቡድኑ አመልክቷል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት ሊሳካ አልቻለም። ነገር ግን ቀደም ብለን እንደጠቀስ ነው የሪፖርቱን ዝርዝርና የድርጅቱን ኃላፊ አስተያየት የያዘው ዘገባ በአብይ ርዕሳችን ይቀርባል። በደቡብ አፍሪካ ለመጀመሪያ ጊዜ የተቋቋመው የአንድነት መንግስት ካቢኔ ዛሬ ረቡዕ ቃለ መሐላ ፈጽሟል። ከ30 ዓመታት የአፍሪካ ብሔራዊ ኮንግረስ ኤኤንሲ ገዢ ፓርቲነት ማክተም በኋላ ከስድስት ፓርቲዎች የተውጣጡ 32 ሚኒስትሮች ያሉበት ካቢኔ ለመጀመሪያ ጊዜ ተቋቁሟል። የ71 ዓመቱ ፕሬዚደንት ሲሪል ራማፎሳ ባለፈው እሁድ የአንድነት መንግስት መቋቋሙን አብስረዋል። የሚኒስትሮቹ ቁጥር ከ30 ወደ 32 ያደገ ሲሆን 43 ምክትል ሚኒስትሮችንም ይገኙበታል። ደቡብ አፍሪካ ከነጮች የአፓርታይድ አገዛዝ ነጻ ከወጣችበት ከእንደ አውሮፓውያን አቆጣጠር 1994 ወዲህ ሀገሪቱን ሲመራ የቆየው ኤንሲ ባለፈው ግንቦት በተካሄደው ምርጫ በፓርላማው የበላይነት ባለማግኘቱ የብሔራዊ አንድነት መንግስት ለማቋቋም ተገደዋል። ፓርቲው የውጭ ጉዳይ፣ የገንዘብ፣ የመከላከያ፣ የፍትህና የፖሊስን ጨምሮ 20 የካቢኔ ስልጣኖችን ይዟል። ዋናው ተፎካካሪ የሆነው ዲሞክራቲክ አላያንስ 6 የሚኒስትር ቦታዎችን መያዙ ታውቋል። የአሜሪካው ፕሬዚደንት ጆ ባይደን ትላንት ማክሰኞ ለራማፎሳ ስልክ በመደወል በምርጫው ድል በመቀዳጀታቸውና የብሔራዊ አንድነት መንግስት በተሳካ ሁኔታ በመመስረታቸው እንኳን ደስ አለህ እንዳሏቸው የራማፎሳ ቢሮ አስታውቋል። ባይደን ለመጪው ምርጫ ብቁ መሆናቸውን ለማሳየት ጥረታቸውን ቀጥለዋል። የአሜሪካው ፕሬዚደንት ጆ ባይደን 23 ከሚሆኑ የዲሞክራቲክ ፓርቲው አባል የሆኑ አገረ ገዢዎችን ዛሬ በዋይት ሀውስ ለምሳና ለውይይት ጋብዘዋል። ባለፈው ሳምንት ከዶናልድ ትራምፕ ጋር ባደረጉት ክርክር ላይ መልካም አፈጻጸም ያላሳዩት ባይደን ለፖለቲካ አጋሮቻቸውም ሆነ ዘመቻቸውን በገንዘብ ለሚደግፉ ወገኖች በአምሮም ሆነ በአካል በፓርቲው እጩነት ለመቀጠል ብቁ መሆናቸው ለማሳየት የሚያደርጉት ጥረት እንደሆነ ተነግሯል። የባይደን ረዳቶችም የምርጫው ዘመቻቸውን በገንዘብ ለሚደግፉ ባለጸጎች፣ ከፍተኛ የፓርቲው የምክር ቤት አባላትና ድምፅ ሰጪዎች ከትረምፕ ጋር ለመግጠም ዝግጁ እንደሆኑና ማሸነፍም እንደሚችሉ ለማስረዳት ጥረት ሲያደርጉ ቆይተዋል። ከምርጫ ክርክሩ ወዲህ በተደረጉ መመዘኛዎች ባይደን በጥቂቱ ብቻ ውጤታቸው እንደቀነሰ፣ ፉክክሩ አሁንም እኩል ደረጃ ላይ እንዳለ የባይደን የምርጫ ዘመቻ ቡድን ዛሬ ለአባላቱ በላከው የውስጥ ማስታወሻ ላይ አመልክተዋል። ሌሎች የሕዝብ አስተያየት መለኪያዎች ግን ባይደን በክርክሩ ላይ ነገሮችን ማስታወስ ሲያዳግታቸው ከተስተዋለ ወዲህ ሚዛኑ ወደ ትረምፕ ማጋደሉን በማመልከት ላይ ናቸው። አድማጮቻችንና ተመልካቾቻችን፣ ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። አሜሪካ የነጻነት ቀኗን ነገ ታከብራለች። የአሜሪካ የነጻነት ቀን ወይም በተለምዶ በሚውልበት ቀን እንደሚጠራው ፎርዝ ኦፍ ጁላይ ነገ ተከብረው ይውላል። ቀኑ የአሜሪካ ኮንግረስ በእንደ አውሮፓን አቆጣጠር ጁላይ 4 1776 ዓ.ም በእንግሊዝ ስር የነበሩ ቅኝ ግዛቶች ነጻ መውጣታቸውን የታወጀበት ሰነድ በሙሉ ድምፅ ያጸደቀበት ነው። ከአንድ ዓመት በኋላ በፊላደልፊያ ቀኑ ተከብሮ የነበረ ቢሆንም በቀጣዩ 40 ዓመታትም እምብዛም ሳይከበር ቀርቶ በ1812 አሜሪካና አጋሮቿ በአንድ ወገን እንዲሁም እንግሊዝና አጋሮቿ በሌላ ወገን ሆነው ያካሄዱትን ጦርነት ተከትሎ እንደገና በስፋት መከበር ጀምሯል። የአሜሪካ ኮንግረስ ዘግይቶም ቢሆን በእንደ አውሮፓውያን አቆጣጠር 1870 ቀኑ የፌዴራል በዓል እንዲሆን ወስኗል። በዕለቱ የመንግሥት ሕንፃዎች፣ ፖስታ ቤቶች፣ ፍርድ ቤቶችና ትምህርት ቤቶች ዝግ ይሆናሉ። ባንኮችና የአክሲዮን ገበያዎችም እንዲሁ። በቀኑ እና ተያይዞ ባለው ሳምንት መጨረሻ አሜሪካውያን በብዛት ረጅምም ሆነ አጭር ጉዞ የሚያደርጉ ሲሆን በያዝነው ሳምንት 60.6 ሚሊዮን የሚሆኑ ሰዎች በመኪና ወደ ረፍት ማድረጊያና መዝናኛ ስፍራዎች ሲያምሩ፣ ከ5.7 ሚሊዮን በላይ የሚሆኑ ሰዎች ደግሞ በአየር ይበራሉ። ከምስጋና ቀን ታንክስጊቪንግ በዓል ለጥቆ አሜሪካውያን በብዛት የሚጓዙበት አጋጣሚ ነው። በእንግሊዝ ምርጫ ነገ ሐሙስ ሲካሄድ ላለፉት 20 ወራት በስልጣን ላይ የቆዩት ጠቅላይ ሚኒስትር ሪሺ ሱናክ በወንበራቸው ላይ መቆየት መቻላቸው የሚወሰንበት እንደሚሆን ተነግሯል። መራጮች ካለፉት 20 ዓመታት ወዲህ ለመጀመሪያ ጊዜ ለሰራተኛ ፓርቲው ድምፅ እንደሚሰጡ በስፋት በመጠበቅ ላይ ቢሆንም የወግ አጥባቂ ፓርቲው ሱናክ በበኩላቸው የምርጫውን ውጤት ከወዲሁ መወሰን እንደማይቻል ሲያሳውቁ ቆይተዋል። በሕዝብ አስተያየት መለኪያዎች መሪነቱን የያዘው የሰራተኛው ፓርቲውም በድምፅ ሰጪዎች ዘንድ እናሸንፋለን የሚል መዘናጋት እንዳይኖር አሳስቧል። በመላ ሀገሪቱ ድምፅ ሰጪዎች ለውጥ ቢሹም፣ ነገር ግን የሚጠብቁት ለውጥ ይመጣል ብለው በተስፋ እንደማይጠብቁ የአሶሴትድ ፕሬስ ዘገባ አመልክቷል። በመጨረሻም ዜና እረፍት። ገጣሚና ሁለገቡ የሥነ ጽሑፍ ሰው ነቢይ መኮንን ከዚህ ዓለም በሞት ተለይቷል። ገጣሚ፣ ተርጓሚ፣ ደራሲና የአዲስ አድማስ ጋዜጣ ዋና አዘጋጅ ነቢይ መኮንን ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም ረፋድ ላይ በሞት መለየቱን የጋዜጣው የዝግጅት ክፍል አስታውቋል። ላደረበት ሕመም ሕክምና ሲከታተል ቆይቶ በዛሬው ዕለት ከረፋዱ 4 ሰዓት ገደማ በመኖሪያ ቤቱ ያረፈው ሁለገቡ የሥነ ጽሑፍ ባለሙያ ነቢይ መኮንን ከመሥራቾች አንዱ ሆኖ በዋና አዘጋጅነት በሠራበት አዲስ አድማስ ጋዜጣ ላይ መለያ አሻራዎቹን ማሳረፉን የጋዜጣው ዝግጅት ክፍል አመልክተዋል። ወግ አዋቂው ነቢይ በባህልና ጥበብ ለአገራዊ ለውጥ እውነተኛ አስተዋጽኦ እንዳላቸው በጽኑ እንደሚያምን የሚገልጹት ባልደረቦቹ በልዩ የሚታወቅበትን ሳምንታዊ ርዕሰ አንቀጽ በተረትና ምሳሌ ከመጻፍ ጀምሮ ጋዜጣዋ በጥበብና ባህል ላይ አተኩራ እንድትሠራ ማድረጉን ይናገራሉ። ነቢይ የተውኔት እና ድራማ ጸሐፊም ነበር። ከዓመታት በፊት ባለጉዳይ የተሰኘ ተወዳጅ የቴሌቪዥን ድራማ ለእይታ አብቅቷል። ናትናኤል ጠቢቡ እና ጁልየስ ቄሳር የተሰኙ ተውኔቶችንም ተርጉሞ ለመድረክ አብቅቷል። ነቢይ መኮንን በደርግ ዘመን በያፓ አባልነቱ ጸረ አብዮተኛ ተብሎ ለአስር ዓመታት በማዕከላዊ ታስረው እንደነበር የሕይወት ታሪኩ ያወሳል። በተወለደ በ68 ዓመቱ ያረፈው ገጣሚ፣ ተርጓሚ እና ደራሲ ነቢይ መኮንን ባለትዳርና የሶስት ሴቶች ልጆች አባት ነው። የቀብር ስነ ስርዓቱ ነገ በአዳማ ከተማ እንደሚፈጸም ቤተሰቦቹ አስታውቀዋል። ክብራትና ክብራን፣ በዚሁ የምሽቱን ዜና እናጠቃልላለን። ለቀሪው ክፍለ ጊዜ ወደ ሀብታሙ መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ባለው ግጭት በጤና ተቋማትና በሠራተኞቻቸው እንዲሁም በታካሚዎች ላይ እንደ ጦር ወንጀል የሚቆጠር ሰፊ ጥቃት መፈጸሙን ዛሬ ረቡዕ ይፋ የሆነው የሂውማን ራይትስ ዎች ሪፖርት አስታውቋል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሺያ ባደር ኢትዮጵያ ያሎች አንዳችም ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል ሲሉ ከሰዋል። ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልሳካም። ባልደረባችን እንግዶ ወልዴ የሪፖርቱን ይዘት ተመልክቶና የድርጅቱን ኃላፊ አነጋግሮ ያተሰናደውን ዘገባ በመቀጠል ያሰማናል።
የሰብአዊ መብት ተሟጋች ድርጅቱ ሂውማን ራይትስ ዎች ዛሬ ረቡዕ ይፋ ባደረገው ሪፖርቱ ካለፈው ዓመት ነሐሴ ወር ጀምሮ በአማራ ክልል በሚገኙ ቢያንስ 13 ከተሞች በፌዴራል ኃይሎችና በፋኖ ታጣቂ ቡድኖች መካከል በቀጠለው ግጭት በሕክምና መስጫ ተቋማትና በሰራተኞቻቸው እንዲሁም በታካሚዎችና በመጓጓዣ አገልግሎቶች ላይ በኢትዮጵያ የጸጥታ ኃይሎችና በመንግስት በሚደገፉ ሚሊሻዎች እንደ ጦር ወንጀል የሚቆጠር ጥቃት በስፋት መፈጸሙን አትቷል። ወታደር የሚሞት ከሆነ ኃላፊነቱን ትወስዳላችሁ በሚል ርዕስ በ66 ገጾች የተቀናበረው ይኸው የሂውማን ራይትስ ዎች ሪፖርት ካለፈው ነሐሴ 2015 ዓ.ም ጀምሮ በኢትዮጵያ የጸጥታ ኃይሎችና በአማራ ፋኖ መካከል እየተካሄደ ያለው ግጭት ዋና ገፈት ቀማሾች ሲቪሎች መሆናቸውን አመልክተዋል። የኢትዮጵያ ዓለም አቀፍ አጋሮች ተጠያቂነት እንዲኖርና በጤና አገልግሎቶች ላይ የሚደርሰው ጥቃት እንዲቆም እንዲሁም በአገሪቱ ሰብአዊ መብቶች ያሉበትን ሁኔታ እንዲመረምሩ ጥሪ አድርገዋል። የኢትዮጵያ የፌዴራል ኃይሎች አንዳችም ተጠያቂነት በሌለው የተለመደ በሚመስል ሁኔታ የሲቪሎችን ደህንነት ችላ በማለት ለሰዎች እጅግ አስፈላጊ የሆነውን የጤና አገልግሎት የሚሰጡ ተቋማትን አጥቅተዋል ሲሉ የሂውማን ራይትስ ዎች የአፍሪካ ምክትል ዲሬክተር ላቲሺያ ባደር መናገራቸውን ሪፖርቱ ጠቅሷል። የድርጅቱ የአፍሪካ ምክትል ዲሬክተር ላቲሺያ ባደር በጤና ተቋማትና በሰራተኞቻቸው እንዲሁም በታካሚዎች ላይ የደረሰውን ጥቃት አስደንጋጭ መሆኑን ለአሜሪካ ድምፅ ተናግረዋል።
Absolutely alarming. What we found is how Ethiopian forces are once again operating in a
በጣም አስደንጋጭ ነው። የኢትዮጵያ ኃይሎች ሙሉ ለሙሉ ተጠያቂነት በሌለበት ሁኔታ በአማራ ክልል በጤና ተቋማትና በጤና ሰራተኞች ላይ የጦር ወንጀል በሚባል ደረጃ ጥቃት ፈጽመዋል። ካለ ምክንያት የጤና ሰራተኞችን እንዲሁም ታካሚዎችን መግደላቸውን፣ ማሰራቸውንና ማስፈራራታቸውንና ማጥቃታቸውን ደርሰንበታል። በተጨማሪም የጤና አገልግሎቶችን ዝርፊያና ውድመት ሰንደናል። እንዲሁም የጤና ተቋማት ስጋት ላይ እንዲወድቁ መደረጉንና በስራቸውም ውስጥ ጣልቃ እንደተገባ ደርሰንበታል። ይህ ሁሉ የሚሆነው በአንድ ቦታ ብቻ ሳይሆን በመላው የአማራ ክልል ባሉ ዞኖች ውስጥ በሚገኙ በ13 ከተሞች ነው። ሪፖርቱ ከባድ ወንጀል መፈጸሙን ብቻ ሳይሆን በግጭት ውስጥ ባለው ክልል በሚኖሩና የሚገባቸውን ትኩረት ባላገኙ ሲቪሎች ላይ ለረጅም ጊዜ የሚቆይ ተጽዕኖ እንደሚኖር ያመለከተ ነው።
ግጭቱ ከጀመረበት ካለፈው ዓመት ነሐሴ 15 እስከ ዘንድሮ ግንቦት 2016 ዓ.ም ድረስ የሰብአዊ መብቶች ቡድኑ 58 የሚደርሱ የጥቃቱን ሰለባዎች፣ ምስክሮች፣ የሕክምና ባለሙያዎች እንዲሁም የእርዳታ ሰራተኞችን በርቀት ማናገሩን በሪፖርቱ ላይ ገልጿል። በህዳር ወር በደላንታ ወረዳ በወገል ጤና ከተማ ምልክቱ በግልጽ በሚታይ አንድ አምቡላንስ ላይ ተፈጽሟል የተባለውን የድሮን ጥቃት ተከትሎ 4 ሲቪሎች ሲሞቱ አንድ ሰው ደግሞ ክፉኛ ተጎድቷል። እጅግ አስፈላጊ የሆኑ የሕክምና አቅርቦቶችም ወድመዋል ብሏል። የወገል ጤና አጠቃላይ ሆስፒታል ሰራተኞች ተጨማሪ ጥቃት ይፈጸማል በሚል ፍራቻ ውስጥ እንደነበሩና ጥቂት በቀራቸው በጀት የገዙት መድኃኒት በሙሉ በአምቡላንስ ውስጥ እንዳለ አብሮ መቃጠሉን አንድ ሐኪም መናገራቸውን ሪፖርቱ አስፍሯል። የመብቶች ድርጅቱ በመንግስት እንደተፈጸመ ግልጽ ነው ያለውን በአምቡላንስ ላይ የደረሰውን ጥቃት የሚያሳዩ ፎቶዎችንና ቪዲዮዎችን መመልከቱንና ትክክለኛነቱን ማረጋገጡን አስታውቋል። የኢትዮጵያ ኃይሎች የሆስፒታሎችን ሥራ ለአደጋ ማጋለጣቸውንና ማስተጓጎላቸውን የሕክምና ባለሙያዎች የፋኖ ታጣቂ ቡድን ተዋጊዎች እንደሆኑ የሚጠረጠሩትን ጨምሮ ለተጎዱ እና ለታመሙ ሰዎች የሕክምና እርዳታ በማድረጋቸው ምክንያት በወታደሮች ጥቃት እንደደረሰባቸው ሪፖርቱ አመልክቷል። ወታደሮቹ በተጨማሪም አምቡላንሶችንና ሌሎችንም የሕክምና መጓጓዣዎችን አጥቅተዋል፣ በሰብአዊ እርዳታ ላይ ጣልቃ ገብተዋል፣ የአማራ ሕዝብን የጤና አገልግሎት የማግኘት መብት ነፍገዋል ሲል ሂዩማን ራይትስ ዋች በሪፖርቱ አስፍሯል። ባለፈው ጥር ወር ወታደሮች አንድ የሕክምና ባለሙያን ለበርካታ ቀናት አግተው እንደነበርና ሐኪሙም የመረመረኝ ኮሎኔል አንተ የፋኖ ዶክተር ነህ ብሎ ጠርቶኛል ሲል ማስታወቁን፣ እንዲሁም ለምን ፋኖን ታክማለህ? ፋኖዎች ሰዎች አይደሉም ጭራቆች ናቸው ሲልም ኮሎኔሉ ለሐኪሙ ጨምሮ እንደተናገረው በሪፖርቱ ላይ ተመልክተዋል። የፌዴራል ኃይሎች ታካሚዎች ወደ ሕክምና መስጫ ቦታዎች መድረስ እንዳይችሉ ማድረጋቸውን፣ ታካሚዎቹም ፋኖዎች ሊሆኑ ይችላሉ በሚል ጥርጣሬ ብቻ እንደያዙ፣ ይህም የሕክምና እርዳታ በሚሹት ዘንድ ፍርሃትን እንዳሰፈነ ሪፖርቱ ጠቁሟል። ዓለም አቀፍ የሰብአዊነት ሕግ ወይም የጦርነት ሕግ በሚል የሚታወቀው ሕግ በሲቪሎችና የሲቪል በሆኑ ነገሮች ላይ ጥቃትን እንደሚከለክል ያስታወሰው የመብቶች ተሟጋች ቡድኑ ሪፖርት የሕክምና ተቋማት፣ የሕክምና ባለሙያዎች፣ ታካሚዎችና አምቡላንሶች ልዩ ጥበቃ እንዲደረግላቸው እንደሚደነግግ አስገንዝበዋል። የኦክሲጅን የመድኃኒትና የኤሌክትሪክ አለመኖር አስቸጋሪ ሁኔታ እንደፈጠረባቸው ሐኪሞች መናገራቸውን፣ የደም ባንኩ ደምን መሰብሰብ ማቆሙን፣ ለወሊድ የመጣችን ነፍሰ ጡር አገልግሎት ለመስጠት ለጄኔሬተር የሚሆን 20 ሊትር ነዳጅ ይዛ እንድትመጣ ለመጠየቅ ሐኪሞች መገደዳቸውን ሪፖርቱ አካቷል። በሕክምና መሳሪያዎች አቅርቦት ያጋጠመውን ክፍተት ለመሙላት የሚሰሩ የሰብአዊ እርዳታ ድርጅቶች በቀጠለው ግጭት ሳቢያ ካለፈው ነሐሴ 2015 ዓ.ም ጀምሮ ሥራቸውን ለማከናወን ችግር እንደገጠማቸውም በሪፖርቱ ተመልክተዋል። በአማራ ክልል በትጥቅ የተደገፈው ግጭት ከጀመረ ወዲህ 9 የእርዳታ ሠራተኞች መገደላቸውን፣ ከእነዚህም ውስጥ 4ቱ ካለፈው ጥር ወዲህ እንደተገደሉ በሪፖርቱ ላይ ተገልጿል። የእርዳታ ሠራተኞች ገጥሟቸዋል ያሏቸውን ችግሮች አስመልክቶ ላቲሻ ባደር የሚያክሉት አለ።
Absolutely. I mean, there are several levels to how the conflict and the deliberate actions of the government are contributing to a devastating.
እርግጥ ነው ግጭቱና መንግስት ሆን ብሎ በክልሉ የወሰዳቸው እርምጃዎች በአማራ ክልል በየደረጃው የሚገለጹ ከባድ የሰብአዊ ቀውሶችን አስከትሏል። በሁለቱም የግጭት ተሳታፊዎች በጤና ተቋማትና ሰራተኞች ላይ ሆን ተብሎ በሚፈጸመው ጥቃት፣ የመንገድና የኬላዎች መዘጋት ምክንያት ታካሚዎች መንቀሳቀስ እንዳይችሉ ከማድረጉ በተጨማሪ የእርዳታ ሰራተኞች እርዳታ ወደሚሹት ሲቪሎች እንዳይንቀሳቀሱም አድርጓል። የእርዳታ ሰራተኞች የተገደሉበት ሁኔታም አለ። ባለፈው ዓመት እንደ አውሮፓውያን አቆጣጠር በ2023 በአማራ ክልል በግጭቱ ተሳታፊ በሆኑት ወገኖች የእርዳታ ሰራተኞች ታግተዋል፣ ጥቃትም ደርሶባቸዋል። ካለፈው ጥር ወር ወዲህ ቢያንስ 4 የእርዳታ ሰራተኞች ተገድለዋል። እናም የምናወራው ሆን ተብሎ የሚወሰደው እርምጃ አውዳሚ የሆነ የሰብአዊ ቀውስ ማስከተሉን ነው።
በአማራ ክልል በመንግስት ኃይሎችና በፋኖ ታጣቂ ቡድኖች መካከል በመካሄድ ላይ ያለው ግጭት በጤና አገልግሎት ዘርፍ ላይ ሰፊ ውድመት ማስከተሉን የክልላዊ መንግስቱ የጤና ባለስልጣናት ባለፈው መጋቢት አስታውቀው እንደነበር ሪፖርቱ አስታውሷል። ባለስልጣናቱ አክራሪ ኃይሎች ሲሉ በገለጿቸው ኃይሎች 967 አገልግሎት ሰጪ ተቋማት መውደማቸውን እንዲሁም 124 አምቡላንሶችን መውሰዳቸውን እንዳስታወቁም ሪፖርቱ ጨምሮ አስፍሯል። በተመድ የሰብአዊ መብቶች ከፍተኛ ኮሚሽነር ምክር ቤት ቢሮ ሰኔ 7 ቀን 2016 ዓ.ም ባወጣው ሪፖርት የኢትዮጵያ ፌዴራል ኃይሎችና የፋኖ ታጣቂ ቡድኖች በርካታ ዓለም አቀፍ የሰብአዊ ሕግጋትን እንደጣሱና በዚህም ከ2000 በላይ የክልሉ ያልታጠቁ ነዋሪዎች ሰለባ መሆናቸውን ማመልከቱን የሂዩማን ራይትስ ዋች ሪፖርት ጠቅሷል። የኢትዮጵያ ዓለም አቀፍ አጋሮች በተለይም የአፍሪካ ህብረትና የአውሮፓ ህብረት በበርካታ መድረኮች በኢትዮጵያ ያለው የሰብአዊ መብቶች አያያዝ ጥልቀት ያለው ዓለም አቀፋዊ ምርመራ እንዲደረግበት ሪፖርቱ አሳስቧል። በዚህ ጉዳይ ላይ ላቲሻ ባደር ሲናገሩ
በአማራ ክልል በጤና ተቋማትና በሲቪሎች ላይ የደረሱትን ጥቃቶች ማውገዛቸው እጅግ አስፈላጊ ነው። ጥቃቶቹ ከዚህ በፊትም እንደ አውሮፓውያን አቆጣጠር በ2019 እና በ2020 በኦሮሚያና በትግራይ የተፈጸሙትና እኛም የሰነድናቸው ጥቃቶች አካል መሆናቸውን አጽንኦት መስጠት ያስፈልጋል። የመንግስት ኃይሎች ሆን ብለው የጤና አገልግሎቶችን ማጥቃታቸው ህገወጥና ወንጀል እንደሆነ የኢትዮጵያ አጋሮች ማሳወቅ አለባቸው። በአማራ ክልል በጤና ተቋማት ላይ የደረሱትን ጥቃቶች በተመለከተ በግልጽ ሲወገዝ ማየት እንሻለን። በኢትዮጵያ በተለይም በአማራ ክልል ያለው ሁኔታ ዓለም አቀፋዊ ምርመራ ይፈልጋል። የእርዳታ ድርጅቶች የጤና ስርዓቱ እንዲያንሰራራ ድጋፍ መጀመራቸውን እናውቃለን። ነገር ግን እንዲህ አይነቱ ድጋፍ በገለልተኛና ዓለም አቀፍ አካላት ቁጥጥር የሚደረግበት መሆን አለበት።
Human Rights Watch የምርመራውን ውጤት አስመልክቶ ለኢትዮጵያ መንግስት ባለስልጣናት በጽሑፍ ማስተላለፉን ነገር ግን ከኢትዮጵያ መንግስት ምላሽ እንዳላገኘ አስታውቋል።
ኢትዮጵያን በተመለከተ ሁሌም እንደምናደርገው የምርመራችንን ግኝቶች እንዲሁም በርካታ ጥያቄዎችን ለመንግስት ልከናል። እስካሁን መልስ አላገኘንም።
የአሜሪካ ድምጽ የኢትዮጵያ መንግስት ባለስልጣናት በሂዩማን ራይትስ ዎች ሪፖርት ላይ ያላቸውን ምላሽና አስተያየት ለማስተናገድ ያደረገው ጥረት አልተሳካም። ለመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ፣ ለውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነብዩ ተድላ እንዲሁም ለአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ስልክ በመደወልና በጽሑፍ መልእክት አስተያየት እንዲሰጡን ያደረግነው ጥረት አልተሳካም። ወደፊት ምላሻቸውን ካገኘን ይዘን እንቀርባለን። ለአሜሪካ ድምጽ እንግዶ ወልዴ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። ቀደም ብሎ እንግዶ ያስደመጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በማዕከላዊ ኢትዮጵያ ክልል በማረቆ ልዩ ወረዳና በምስራቅ ጉራጌ ዞን መስቃን ወረዳ አዋሳኝ አካባቢ እንደቀጠለ በተገለጸ የታጣቂዎች ጥቃት ተጨማሪ 4 ሰዎች ሲገደሉ ሌሎች 4 ሰዎች ደግሞ መቁሰላቸውን ነዋሪዎችና ቤተሰቦቻቸው አስታውቀዋል። በጉዳዩ ላይ ከምስራቅ መስቃን ወረዳና ከማረቆ ልዩ ወረዳ እንዲሁም ከመካከለኛው ኢትዮጵያ ክልል ባለስልጣናት ምላሽና አስተያየት ለማካተት ያደረግነው ጥረት ባለስልጣናቱ ስልካቸውን ባለማንሳቱ አልተሳካም። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪውን ዘገባ ልኳል።
በማዕከላዊ ኢትዮጵያ ክልል ወቅታዊ ምላሽ ካልሰጠው የማረቆ ልዩ ወረዳና የአዲሱ ምስራቅ ጉራጌ ዞን 9 ቀበሌዎች የይገባኛል ጥያቄ ጋር በተያያዘ መቀጠሉ በተገለጸው የታጣቂዎች ጥቃት ከተገደሉት 4 ተጨማሪ ሰዎች መካከል የአንደኛና የሁለተኛ ደረጃ ትምህርት ቤት አስተማሪው መምህር ታምራት ሂራቶ የተባለ ወንድማቸው እንደሚገኝበት የአሜሪካ ድምፅ ያነጋገራቸው አቶ ዳንኤል ሂራቶ ገልጿል።
ማደሪያ ያለችው ገጠር ነው። በማረቆ ወረዳ የምኖሩ መስቀን ወረዳ ውስጥ ከተማ ነው። ከዛ ዘጠኝቱ ለስራ በመጣበት አደረ። በሁለተኛ ቀን ማምሻ አካባቢ ተመልሰው ወደ ከተማ ሄዱ ነው መንገድ ላይ ድርጊት ተፈጸመ። በዛት የሆነ ካምፕ አለ ሽማግሌ ያለሙበት፣ ከዛ ወጥተው ነው ግን የፈጸሙት። ከስምንት ቆስሏል ያሉ፣ ከስምንቱ 4 ነው ሞታ።
በተጨማሪም ከትላንት በስቲያ የአምስት ልጆች እናትና አንዲት ሴት ልጃቸው መገደላቸውና አንድ ህፃን ደግሞ መጎዳቱን በደህንነት ስጋት ስማቸው በይፋ እንዳይጠቀስ ጠየቁም የማረቆ ልዩ ወረዳ ባለስልጣን ለአሜሪካ ድምፅ ተናግሯል። በለጠ ሽፈራ የተባሉ ሌላ አስተያየት ሰጭም የአካባቢው የጸጥታ ሁኔታ ወደ ለየለት ትርምስ እየተቀየረ ነው ሲሉ አመልክተዋል።
ማታ የተገደለው ፉጦ አካባቢ ነው። ፉጦ እንደዚሁ ከዘጠኙ ቀበሌ ውስጥ 4 ሰው ነው የተገደለው።
የአሜሪካ ድምፅ የምስራቅ መስቃን ወረዳም አስተዳዳሪ የሆኑትን አቶ ጀማል አወልን፣ የማረቆ ልዩ ወረዳ አስተዳዳሪ አቶ ንጉሴ ሜከን እንዲሁም የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመዝገን ካሳና የክልሉ ፖሊስ ኮሚሽን ኮሚሽነር ሽመልስ ካሳን ምላሽና አስተያየት ለማካት ያደረገው ጥረት ባለሥልጣናቱ ስልካቸውን ስለማያነሱ አልተሳካም። ነገር ግን ለደህንነት ስለሚሰጋ ስሜ እንዳትጠቅስ ያሉን የማረቆ ልዩ ወረዳ ባለሥልጣን ግድያው አሁንም መቀጠሉን ትላንት ለአሜሪካ ድምፅ በስልክ ገልጾ ነበርም። በተመሳሳይ የደህንነት ስጋት ስማቸው እንዲጠቀስ ያልፈለጉ የምስራቅ መስቃን ወረዳ ነዋሪም በማረቆ ልዩ ወረዳ ይገኛሉ ያሏቸውና ተንኳሽ ሲሉ የገለጿቸው ግለሰቦችን ለጥቃቱ መቀጠል ተጠያቂ አድርገዋል።
ሁለቱ ህዝቦች ተለያይተው የማይለያዩ ህዝቦች ናቸው። ሁለቱም ህዝቦች ዋጋ መክፈል የለበትም። ስለዚህ እየመጡ ትንኮሳ የሚያደርጉ ኃይሎችን ከመንግስት አካል ጎን በመሆን የችግሩ ባለቤቶችን ፈልጎ በማውጣት መፍትሄ እንዲያገኙ ማድረግ ያስፈልጋል። ዝም ተብሎ በዝምታ የህዝብ ማለት የለበትም።
በአንጻሩ የማረቆ ልዩ ወረዳ ነዋሪው በለጠ ሽፈራው ደግሞ አካባቢው አሁንም በከፍተኛ ስጋት ውስጥ መሆኑና መረጋጋትም እንዳልቻለ ገልጸው የውከቱ ምክንያት በማረቆ ብሔረሰብና በአዲሱ የምስራቅ ጉራጌ ዞን ወይም በመስቃን ወረዳ መካከል ያለው የዘጠኝ ቀበሌዎች የይገባኛል ጥያቄ በመንግስት ምላሽ አለመሰጠት ነው ብለዋል።
ይሄ ጥያቄ ከዚህ በፊትም እንደተዘገበው ለሶስት አስር ዓመታት የቆየ ጥያቄ ነው።
የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳም ከዚህ ቀደም ከአሜሪካ ድምፅ ጋር በነበራቸው ቆይታ ጥያቄውን በህግ አግባብና በጥናት ለመመለስ ጥረት በመደረግ ላይ መሆኑን መግለጻቸው ይታወሳል። በጉዳዩ ላይ የአሜሪካ ድምፅ አስተያየታቸውን ጠየቃቸው የዋቸሞ ዩኒቨርሲቲ የፖለቲካ ሳይንስና የዓለም አቀፍ ግንኙነት ምሁር ሙሉ ዓለም ኃይለማርያም የህዝብ ጥያቄ ተገቢውን ምላሽ በተገቢ ሰዓት አለማግኘቱ ጉዳቱ እንዲቀጥል ምክንያት እንደሆነ በተገለጸው ይስማማሉ።
በዋናነት ኬዝ የነበረው የአዲሱ ክልል ከመዋቀሩ በፊት ነበር። በጣም ሲሪየስ የሆነ ግጭቶች የነበሩበት ነው። አሁን አንጻራዊ ነው ማለት አሁን የለም እያልኩ አይደለም። ምክንያቱም የለም እንዳለ ትናንትና ጭምር መኖሩን የሚያሳዩ ምልክቶች ይችላሉ ማለት ነው። ምክንያቱ የተወሰኑ የማረቆ ሰዎች እኛ ማረቆ ነን የሚሉ ግን ደግሞ መስጋን ውስጥ የተካለሉ መስጋን ውስጥ ያሉ ሰዎች አሉ። ስለዚህ በዚህ ምክንያት ነው
ችግሩን በዘላቅነት ለመፍታት የብሔር ማንነት ከመሬት ባለቤትነት ጋር የተቆራኘበት ሲረሰደድ አመለካከት መቀየር እንዳለበት ምሁሩ ያስገነዝባሉ። የዘጠኝ ቀበሌዎችን የይገባኛል ውዝግብም በህዝበ ውሳኔም መፍታት እንደሚቻልም ያመለክታሉ።
ብሔርን ከመሬቱ ጋር እዛ አካባቢ ካለው ሪሶርስ ጋር ቢሎንጊንግ ነሱን ቢታች ብናደርግ ማንም ሰው መጥቶ መኖር ይችላል፣ ሀብት ማፍራት ይችላል የሚለው በመርህ ደረጃ ያለው ነገር የሚተገበር ቢሆን በዘላቂነት መፍትሄ ማምጣት ይቻላል። ይሄ በጣም ሎንግ ተርም ሶሉሽን ነው እና በአጭር ጊዜ ይህን እናርግ ብንል የመጣንበት ትሬንድ የሚፈቅድልን አይደል ነው። ግን አሁን ላለው ጊዜያዊ መፍትሄ በሁለቱም ወገን ካሉ ሽማግሌዎች ሰዎችን ሰብስባ ቢል ማድረግና ችግሩን በጠረጴዛ ዙሪያ ለመፍታት መሞከር ነው። ሁለተኛው አማራጭ ግን ምናልባት አመታትን ሊፈጅ ይችላል። የሚያጨቃጭቁ ኤረሮች ይታወቃሉ። እዚህ ላይ ሶሉሽን ለመፈለግ ሬፈረንደም ማካሄድ
የተገባደደ ባለው የሰኔ ወር መባቻ ከኢንሴኖ ገበያም ወደ ቤታቸው በመመለስ ላይ ያሉ የተገደሉትን አምስት ሰዎችን ጨምሮም ከዚህ ውዝግብ ጋር እንደሚገናኝ በተገለጸው ጥቃት በአንድ ወር ውስጥ ብቻ የ12 ሲቪል ነዋሪዎች ሕይወት ማለፉን ለመረዳት ተችሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለቀደመው ዘገባ አመሰግናለሁ። በመከታተል ላይ ያላችሁት ከአሜሪካ ድምፅ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ዩናይትድ ስቴትስ በአማራ ክልል የሚገኙ ሱዳናውያን ስደተኞችን በክልሉ ወደሚገኝ ወደ አዲስ ቦታ ለማዘዋወር የተጀመረውን ጥረት እንደምትደግፍ አስታውቃለች። በኢትዮጵያ አሜሪካ ኤምባሲ ዛሬ ረቡዕ በወጣው መግለጫ በስደተኞች ላይ የሚደርሰው ማንኛውንም ጥቃት እንዲቆም አሳስቧል። በምዕራብ ጎንደር ዞን ውስጥ ባሉት ሁለት የመንግስታቱ ድርጅት የመጠለያ ጣቢያዎች የሚገኙ ሱዳናውያን ስደተኞችን በዞኑ ወደሚገኝ ሌላ ቦታ ለማዘዋወር የኢትዮጵያ መንግስት ቦታ ማዘጋጀቱን በስደተኞችና ተመላሾች አገልግሎት የኩመር የአውላላና የዓለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደመሴ ተናግረዋል። የስደተኞቹ ጉዳይ እንደሚያሳስበው የሚገልጸው የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በበኩሉ በኢትዮጵያ ላሉ የሱዳን ስደተኞች ከዓለም አቀፍ ለጋሾች የሚቀርበው ድጋፍ እጅግ አነስተኛ መሆኑን ተናግረዋል። ኬኔዲ አባተ እንደሚከተለው አቀራምሎታል።
በአማራ ክልል ምዕራብ ጎንደር ዞን የሚገኙ ሱዳናውያን ስደተኞችን ደህንነት ለማረጋገጥ በዞኑ ወደሚገኝ አዲስ ቦታ ለማዛወር የኢትዮጵያ መንግስትና የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR የጀመሩትን ጥረት እንደምትደግፍ ዩናይትድ ስቴትስ አስታውቃለች። በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ ረቡዕ ሰኔ 26 ቀን 2016 ዓ.ም በማህበራዊ የትስስር ገጾቹ ባወጣው መግለጫ እጅግ ተጋላጭ የሆኑትን የሚያጠቁ ከድርጊታቸው መታቀብ አለባቸው በማለት በስደተኞች ላይ የሚደርሰው ጥቃት እንዲቆም አሳስቧል። የተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽነር በምህጻሩ UNHCR ባለፈው ግንቦት ወር አጋማሽ ባወጣው መግለጫ 1000 የሚሆኑ የሱዳን ስደተኞች የጸጥታ ችግርና የአገልግሎት እጥረት ገጥሞናል በሚል ከአውላላና ከኩመር መጠለያ ጣቢያዎች ለቀው በመውጣት መኖሪያቸውን በጎዳና ላይ ማድረጋቸውን መግለጹ አይዘነጋም። ስደተኞቹ አለባቸው የተባለውን የደህንነት ስጋት በተመለከተ ከሁለት ሳምንት በፊት በነበራቸው ጋዜጣዊ መግለጫ ላይ የተጠየቁት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢዩ ተድላ መንግስት ስጋቱን ለመቅረፍ እየሰራ እንደሚገኝ ተናግረው ነበር።
ከሱዳን ስደተኞች ጋር ተያይዞ የጸጥታ ችግር እንዳለባቸው በተደጋጋሚ ይነሳል። የፌዴራል መንግስት የአማራ ክልል ጋር በጋራ ስደተኞቹ የሚያስፈልጋቸው የሰብአዊ ድጋፍ የሚያገኙበት እንደዚሁም ደግሞ በየወቅቱ የሚከሰቱ የጸጥታ ችግሮች ካሉ ያንን ችግር በጋራ ይተዋፍቴ ለማስቀመጥ ስራዎች እየተሰሩ ነው። ሶ ይሄ ያለውን ስጋት ይቀንሳል ብለን እንወስዳለን።
ቃል አቀባዩ የፌዴራሉና የአማራ ክልል መንግስታት የስደተኞቹን ደህንነት ለማረጋጋት በጋራ እየሰሩ ናቸው ከማለት በቀር ስለ ስራዎቹ በዝርዝር የገለጹት ነገር የለም። ወጭና ተመላሾች አገልግሎት በበኩሉ በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡት ሱዳናውያን ስደተኞች የደህንነት ስጋትና የአገልግሎት እጥረት እንዳለባቸው ገልጸው በምዕራብ ጎንደር ዞን ከሚገኙት የኩመርና አውላላ መጠለያ ጣቢያዎች ለቀው የወጡትን ሱዳናውያን ስደተኞች በዚያው ዞን ውስጥ ወደሚገኝ ሌላ ቦታ ለማዛወር ከዩኤንኤችሲአር ጋራ በመተባበር እየሰራ እንደሆነ ገልጾ ነበር። ይህ ጥረት ምን ደረጃ ላይ እንደደረሰ የጠየቅናቸው በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ መንግስት አስፈላጊውን ቦታ ማዘጋጀቱን አስታውቀዋል።
መንግስት ሊያደርግ የሚገባው ከፕሮቴክሽን ጀምሮ ከሚሰጠው መሬት ጀምሮ ያሉትን ነገሮች በአጠቃላይ አሳልፈን ሰጥተን እነሱ እንደዚህ ይሁን እንደዛ ይሁን የሚለውን ልክ እንደ ሞኒተሪንግ አለ አይደለም? ይሄን ሰጥተን ይሄን አላረጋችሁም ብለን መጠየቅ በሚያደርግ አይነት ኦልሬዲ በዛ አይነት ቁመና ላይ ነው ያለነው ማለት ነው።
በአሁን ወቅት በስፍራው ስላለው የጸጥታ ሁኔታና ስደተኞቹን ወደ ሌላ ቦታ ለማዛወር ስለተጀመሩት ተግባራት ስደተኞቹ ከሚገኙበት የምዕራብ ጎንደር ዞን ምላሽ ለማግኘት ያደረግነው ጥረት የዞኑ ዋና አስተዳዳሪ አቶ ቢክስ ወርቄ ስልካቸውን ባለማንሳታቸው ለጊዜው ሊሳካልን አልቻለም። በስደተኞችና ተመላሾች አገልግሎት የኩመር የአውላላና የአለምዋጭ መጠለያ ጣቢያዎች አስተባባሪ አቶ ታምራት ደምሴ በበኩላቸው በስፍራው ይገኛሉ ያሏቸው የመንግስት የጸጥታ ኃይሎች ጥበቃ በማድረግ ላይ ናቸው ብለዋል። መንግስት የጸጥታ ስጋት አለብን ያሉ ስደተኞችን ለማዛወር ባዘጋጀው አዲስ ቦታ ላይ ለመመለስ የሚያስችሉ ስራዎችን ለመጀመር የተዘጋጁ ዓለም አቀፍ የረድኤት ድርጅቶች መኖራቸውን የጠቆሙት አቶ ታምራት ከፍተኛ ድርሻ ያለው UNHCR ግን ወደ ተግባራዊ እንቅስቃሴ እንዳልገባ መልክተዋል።
የትምህርት ቤት ቦታ መስሪያ ቦታ ሰጥተናል። ፕላን ኢንተርናሽናል በቅርቡ ስራ ይጀምራል። ከዛ ባሻገር ደግሞ ኦልሬዲ ጨረታ አውጥቷል። እነዚህ ዶዘሮች መንገድ የሚጠርጉ ለማምጣት እሱም በቅርብ ቀን ስራ ይጀምራል። ከዛ ባሻገር IHS የሚባል ድርጅት አለ። እሱ ደግሞ ወሽ ላይ ነው የሚሰራው። ወደ 10 ሻወርና 10 ሽንት ቤት መስራት የሚችልበት ገንዘብ ይችላል ብሏል። መንገዱ ይሰራና እናንተም ገብታችሁ ስሩ ብለናቸዋል። ስለዚህ ሰሞኑን የሆነ የሚታይ ነገር እናያለን ብዬ አስባለሁ። ግን አሁን ምንድን ነው ለምሳሌ ለስደተኛው ቴንት ያስፈልጋል ድንኳን። ያንን ድንኳን የሚሰር እጄ ላይ የለም፣ ያለኝ በጣም ትንሽ ነው እያለ ነው ያለው። ያለችውን አምጣ ነው እኛ እያለ ነው ያለ ነው። ይምጣና ይሰራ ከዛ ይግቡበት ነው። አሁን የሚሰር ገንዘብ አጣው ብሎ ወገቤን አለ እንጂ በእኛ በኩል ያለውን ነገር እኮ መሬቱን ሰጠን እኮ ቆየ።
በአማራ ክልል የተጠለሉት የሱዳን ስደተኞችና ጥገኝነት ጠያቂዎች ጉዳይ በእጅጉ ያሳስበኛል ያለው UNHCR ኢትዮጵያ በዓለም አቀፍ ደረጃ ለስደተኞች በቂ የገንዘብ ድጋፍ ከማይቀርብላቸው ሀገራት አንዷ ሆና ቀጥላለች ብሏል። በአሁኑ ጊዜ ከሱዳን ለሚጎርፉ ስደተኞች ለጋሾች እየሰጡ ያሉት ሰብአዊ ምላሽ ከሚያስፈልገው መጠን 11 በመቶውን ብቻ የሚሸፍን ነው ሲልም ባለፈው ሳምንት ባወጣው ሪፖርቱ ስጋቱን ገልጿል። ዩናይትድ ስቴትስ በአዲስ አበባ ኤምባሲዋ በኩል ባወጣችው በዛሬው መግለጫ ስደተኞችን ለመርዳት ከሚያስፈልገው የገንዘብ ድጋፍ ጋር በተያያዘ ያሉ ተግዳሮቶችን ለመፍታት ከአጋሮቿና ከዓለም አቀፉ ማህበረሰብ ጋር ተባብራ እንደምትሰራ አስታውቃለች። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን አመሰግናለሁ። ከአሜሪካ ድምጽ የሚተላለፈው የረቡዕ ምሽት ስርጭታችን ይቀጥላል። በኢትዮጵያ በግጭት በድርቅና በሌሎች ምክንያቶች ከ1 ሚሊዮን በላይ ህጻናት ክትባት አለመጀመራቸውና ጀምረውም ማቋረጣቸውን የጤና ሚኒስቴር አስታውቋል። የጤና ሚኒስቴር ዴኤታው ዶክተር ደረጀ ድጉማ ትናንት ረቡዕ በሰጡት መግለጫ ህጻናቱን ተደራሽ ለማድረግ የ10 ቀናት የክትባት ዘመቻ መጀመሩን አስታውቀዋል። የአፋር ክልል የጤና ቢሮም ያልተከተቡ ህጻናት ለተለያዩ የጤና እክሎች መዳረጋቸውን ጠቅሶ በክትባት ዘመቻው 78,000 ህጻናትን ለማስከተብ መታቀዱን አመልክተዋል። የዓለም ጤና ድርጅትም በኢትዮጵያ የተጀመረውን የክትባት ዘመቻ እንደሚደግፍ ገልጿል። ገብረ ሚካኤል ገብረ መድን የዚህን ዘገባ ዝርዝር ይዘዋል።
ባለፉት ጊዜያት በኢትዮጵያ ባጋጠመው ግጭት፣ ድርቅና ሌሎችም ሰው ሰራሽና የተፈጥሮ አደጋዎች የተነሳ በሚሊዮን የሚቆጠሩ ከ5 ዓመት በታች የሆኑ ህጻናት ክትባት አለመጀመራቸውንና ቢጀምሩም ማቋረጣቸውን የጤና ሚኒስትር ዴኤታው ዶክተር ደረጀ ዱጉማ ትላንት ማክሰኞ ሰኔ 25 ቀን 2016 ዓመተ ምህረት በሰጡት ጋዜጣዊ መግለጫ ላይ ተናግረዋል።
በአብዛኛው የሚገኙት በግጭት የተጎዱ አካባቢዎች ላይ፣ በድርቅ የተጎዱ አካባቢዎች ላይ ቃሉ ወረዳዎች፣ በተለይ ደግሞ አርብቶ አደር አካባቢ ላይ፣ በከተማ ውስጥም ብዙ ህጻናት የሚገኙበት አካባቢዎችም ላይ ከተማ ውስጥም እንደሚገኝ የተለያዩ ጥናቶችም ያሳያሉ። ምን አክል ክትባት ያልጀመሩ አሉ ለተባለው በርካታ ጥናቶች በተለያዩ አጋሪቶች ተጠንቷል። በዓለም ጤና ድርጅት በእኛም ሀገር ባሉት እኛም ባለ ሪፖርት 1 ሚሊዮን አካባቢ እንደሆኑ ዝቅም የሚል አለ፣ ከዚያም በላይ የሚያሳዩ ቁጥሮች አሉ። እዚህ አካባቢ ግን ይሆናል።
ክትባት ያልጀመሩና ያቋረጡ ህጻናት አሉባቸው ከተባሉት አካባቢዎች አንዱ የሆነው የአፋር ክልል ከ200,000 በላይ ክትባት የሚያስፈልጋቸው ህጻናት እንዳሉት አስታውቋል። የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ ለአሜሪካ ድምፅ በሰጡት ቃለ መጠይቅ በኮቪድ-19 ሉላዊ ወረርሽኝ፣ በሰሜን ኢትዮጵያው ጦርነት፣ በድርቅና በአንበጣ ጥቃት ምክንያት ህዝቡ ተረጋግቶ የሚኖርበት ሁኔታ ስላልነበረ ህጻናቱ በዕድሜያቸው ሊጀምሩት የሚገባውን ክትባት አለማግኘታቸውንና የጀመሩትንም ክትባት ሊቀጥሉ አለመቻላቸውን ገልጸዋል። ያልተከተቡ ህጻናት ለተለያዩ የጤና እክሎች እንደሚዳረጉም አመልክተዋል።
ኩፍኝ የክትባት የወሰዱ ህጻናት ያሉበት ቦታና ያልወሰዱበት ቦታ ላይ አንድ ይህ በሽታ ሲመጣ ልዩነቱን ያኔ ነው የምታውቀው። ያልወሰዱ ህጻናት እንዴት እንደሚያልቁ፣ የወሰዱ ህጻናት ደግሞ እንዴት ሰርቫይቭ እንደሚያደርጉ ማለት ነው። ስለዚህ የትልቁ ኤግዛምፕል ነው ለማለት ፈልጌ ነው። እያንዳንዱ በሽታ ላይ የተለያዩ አይነት ክትባቶች የሚሰጡት የህጻናት ትልቅ ፕሮቴክሽን ነው ለማለት ነው።
ክትባቱ ተጀምሮ በመቆሙና ምንም ያልተከተቡ ህጻናት በመኖራቸው እስካሁን የደረሱ ችግሮች አሉ? አቶ ያሲን
ኖራሉ። ይህማ ምንር ግልጽ ነው። ገብተዋል። በትክክል ቁጥሩ እንዲህ ነው ብለህ ያታወጣ ትችላለህ፣ ግን ችግር እንዳለ ማወቅ ያስፈልጋል።
የጤና ሚኒስትር ዴኤታው በሰጡት መግለጫ ሚኒስቴር መስሪያ ቤታቸው ከትላንት ማክሰኞ ሰኔ 25 ቀን 2016 ዓ.ም ጀምሮ ህጻናቱን ተደራሽ ለማድረግ የክትባት ዘመቻ መጀመሩን አስታውቀዋል።
ለ10 ቀን የሚቆይ የክትባት ዘመቻ በሀገር አቀፍ ደረጃ ለማድረግ ተወስኗል ማለት ነው። ከዛሬ ጀምሮ በይፋ በሁሉም የሀገራችን ክፍል ክትባት ያቋረጡና ያልጀመሩትን ህጻናትን ተጠቃሚ የሚያደርግ ዘመቻ ይደረጋል ማለት ነው። በዚህ ዘመቻ ከ1 ሚሊዮን በላይ የሚሆኑ ህጻናት ተጠቃሚ ይሆናሉ ተብሎ ይጠበቃሉ። የመሰጣቸው ክትባት አይነቶች ሁሉንም የክትባት አይነቶች ያገኛሉ። እስከ 5 ዓመት መውሰድ ያለባቸው በሙሉ ያገኛሉ። ትልቅ ትኩረት ግን የምናደርግባቸው 1-5 የሚሆኑ የክትባት አይነቶች አሉ። በተለይ ይሄ ጸረ 5 የሚባለው ፌንታ የምንለው አለ፣ ኒሞኒያ ወይም ደግሞ የሳምባ ምች ሲቪ የሚባለው አለ። የኩፍኝ ትልቅ ትኩረት የተደረገበት ነው። እንደምታውቁት ኩፍኝም በወረርሽኝ በየቦታው እንስላለን። አንጀት ህመም ጋር ተያይዞ የሚሰጥ ክትባት አለ። እንዲሁም የፖሊዮን የሚከላከልበት እነዚህ ትኩረት ያገኛሉ።
በአፋር ክልል 78,000 ክትባት ጀምረው ያቋረጡና 130,000 ክትባት ያልጀመሩ ህጻናት መኖራቸውን የገለጹት የክልሉ ጤና ቢሮ ኃላፊ አቶ ያሲን ሀቢብ በ10 ቀኑ ሀገር አቀፍ የክትባት ዘመቻ 78,000 ህጻናት ይከተባሉ ብለዋል። ዶክተር ደረጀ ዱጉማ ደግሞ በክትባት ዘመቻው የተፈናቀሉ ማህበረሰቦች፣ የበሽታዎች ወረርሽኝ ያጋጠማቸው አካባቢዎች፣ እንዲሁም ግጭት የነበረባቸው ቦታዎችና ራቅ ያሉ የአርብቶ አደሮች መንደሮች ቅድሚያ ይሰጣቸዋል ብለዋል። አሁን ግጭት ባለባቸው አካባቢዎችም ላይ ትኩረት እንደሚደረግ ሚኒስትር ዴኤታው አክለዋል።
በግጭት የተጎዱ አካባቢዎች እንግዲህ ከክልሎቻችን ጋር በአብዛኛው ተናግረናል። አብዛኛው ቦታ ላይ መድረስ እንደምንችል ተናግረናል። የተወሰኑ ቦታዎች ግን ተጨማሪ ትኩረት የሚያስፈልጉ አሉ። እነዚህን ከጸጥታ አካላት ጋር በመሆን መንግስትም ብቻም ሳይሆን እንግዲህ በዚህ ውስጥ የተለያዩ ልማት ድርጅቶችም አጋር ድርጅቶችም በአካባቢ ያሉትም የተለያዩ ግብረሰናይ ድርጅቶችም ከኛ ጋር ይሳተፋሉ። ማህበረሰቡን በማስተባበር በተለያዩ መንገዶች እንዲደርስ እናደርጋለን።
በኢትዮጵያ የተጀመረውን የክትባት ዘመቻ በማስመልከት መግለጫ ያወጣው የዓለም ጤና ድርጅት የኢትዮጵያ ቢሮም በኢትዮጵያ 5 ክልሎች ክትባት ያልጀመሩ ከ194,000 በላይ ተፈናቃይ ሕፃናት በጥናት መለየታቸውን ጠቅሶ ትላንት የተጀመረውን የክትባት ሂደት እንደሚደግፍ አስታውቋል። ሚኒስትር ዴኤታው ዶክተር ደረጀ ዱጉማም ህብረተሰቡ ልጆቹን ወደ ሕክምና ተቋማትና ወደ ተንቀሳቃሽ የክትባት መስጫ ጣቢያዎች በመውሰድ እንዲያስከትብ ጥሪ አቅርበዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በማዳመጥ ላይ ያላችሁት ከአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። አንድ መልእክት ሰምተን እንመለሳለን።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያው ቅንብር ወደ ኬንያ ይወስድናል። በኬንያ የግብር ጭማሬ ሕግ ረቂቅን ተከትሎ የተቀሰቀሰው ተቃውሞ በዚህ ሳምንትም ቀጥሏል። በተቃውሞ ሰልፉ ላይ የተገደሉትን ሰዎች አስክሬኖች ናይሮቢ ከሚገኘው የከተማው አስተዳደር የአስክሬን ማቆያ ተቀብለው ቀብራቸውን ለማከናወን የተገኙ ቤተሰቦችን የአሜሪካ ድምጽ የናይሮቢ ዋና ዘጋቢ ማርያማ ዲያሎ በስፍራው ተገኝታ በማነጋገር ተከታዩን ዘገባ ልካለች። ቆንጅታዬ ታሰማናለች።
በዚህ የናይሮቢ ከተማ አስተዳደር የአስከሬን ማቆያ የቤተሰብ አባላትና ዘመዶች ባለፈው ሳምንት በተቃውሞ ሰልፍ ላይ የተገደሉባቸው ቤተሰቦች አስከሬኖቻቸውን ሊወስዱ ተሰባስበዋል። ሁሴን ካሊድ ቮካል አፍሪካ የተባለ የማህበረሰብ አንቂዎች ስብስብ ዋና ስራ አስኪያጅ ናቸው። ስለ ሁኔታው እንዲህ ሲሉ ያስረዳሉ።
So we are at the city public morgue. This is where almost all bodies that are collected by the police are.
ያለ ነው በከተማው መንግስት አስከሬን ማቆያ ነው። አስከሬኖቹ ሁሉንም ማለት ይቻላል ፖሊስ ያምጣቸዋል። እንደምትመለከቱ በጣም ትርምስ ነው። የቤተሰብ አባሉን አስከሬን ለመፈለግ ብዙ ሰው መጥቷል። ከዚያ በላይ ትልቁ ነገር ግን አስከሬኑን ለይቶ ካገኙ በኋላ የሚደረገው ነገር ነው። በምን ህይወቱ እንዳለፈ የሚያሳይ ማረጋገጫ ለመያዝ የአስከሬን ምርመራ ማስደረግ ያስፈልጋል።
ድርጅታቸው ቤተሰብ የተገደለባቸውን ሰዎች ለመርዳት እዚያ እንደተገኘ ነው ሁሴን የተናገሩት።
We are here to support the families, particularly those that were shot and killed by police officers. So that we make sure we
ዚያለነው የማቾች ቤተሰቦችን በተለይም ደግሞ በፖሊስ ጥይት የተገደሉባቸውን ሰዎች ቤተሰቦች ለማገዝ ነው። በኋላ ፍትህ እንዲሰጥ ለመጠየቅ የሚያስፈልጉንን ሰነዶችን መያዛችን ማረጋገጥ አለብን።
ጆሴፍ ሙዋንጊ እንጀሩና ሜሪ መቶኒ የ20 አመት ወጣት የሆነው ልጃቸው ኬኔዲ ሙዋንጊ እንጀሩ ባለፈው ሳምንት በተቃውሞ ሰልፍ ላይ ተገደሉባቸዋል።
He was shot on the head. And the back of the bone, and he died. He is my best friend.
ልጄ ጭንቅላቱና ጀርባው ላይ በጥይት ተመቶ ነው የተገደለው። በጣም የምወደው የመጀመሪያ ልጄም ጓደኛዬም ነው። በጣም ጥሩ ልጅ ነበር።
I felt very bad. My son is gone and never seen it again. I feel.
ልጄ ስለሞተብኝ በጣም አዝኛለሁ። ሄደብኝ። ከእንግዲህ ያለቀ ልጄና ላይው።
ኤስቴርም የሟቹ ወጣት የሙዋንጊ አክስት ናቸው። ቤተሰቡ የደረሰበትን ሀዘንና አሁንም ያለበትን ችግር ነግረውናል።
We have a lot of stress in our mind. We were arranging to bury her on Thursday this week. But yet
በጣም ከባድ ጭንቀት ላይ ነን። በዚህ ሳምንት ሐሙስን ቀብረዋለን ብለን አስበን ነበር። ሌላው ይቅርና ከዚህ ወደ ኪሪያንጋ ለመውሰድ ላስክሬን ማቆያው የምንከፍለው ገንዘብ የለንም።
ፊቢ አኩሙ ማይናም የ17 ዓመት ወጣት የሆነው ልጃቸው ኬቪን ኦዲያም ማይና ተገሎባቸዋል።
I don't have money. I have nothing. I'm only just a mother. I have to watch the girl for somebody pay me. Then I buy food. I pay the rent. I pay the school fees.
ገንዘብ የለኝም። ምንም ነገር የለኝም። የልጆች እናት ነኝ። ባሌ የለኝም። ባሌ በመኪና አደጋ ሞቷል። አስክሬኑን ወስጄ እንድቀብር ቢረዱኝ ጥሩ ነው። እሱም ብቻ ነው የምጠይቀው። ምክንያቱም ወደ ቀብሩ ስፍራ ለመውሰድ ገንዘብ የለኝም።
የማህበረሰብ አንቂዋ ሐኒፋ አደንና ሌሎችም ባልደረቦቻቸው የተቃዋሚ ሰልፈኞች ቤተሰቦችን ባለባቸው የሆስፒታልና የቀብር ማስፈጸሚያ ወጪ ረገድ የሚረዳ የገንዘብ መዋጮ ኤም ቻንግ በተባለ የተንቀሳቃሽ ስልክ የመዋጮ ማሰባሰቢያ በኩል ለማሰባሰብ ጥረት እያደረጉ ናቸው።
We started the fundraise. I think we are over 25 million now. Kenyan shillings. I just put up.
መዋጮ መሰብሰብ ጀምረናል። አሁን 25 ሚሊዮን የኬንያ ሺሊንግ በላይ የደረሰልን ይመስለኛል። 10 ሚሊዮን ሺሊንግ መሰብሰብ አለብን ብለን ማሰባሰቢያውን ገና ማውጣታችን ነው። ግን ካሁኑ ከዛ በላይ ሰብስበናል። በአንድ ቀን በ10 ሰዓት ውስጥ 24 ሚሊዮን ተሰበሰበ።
እስካሁን የተገኘውን ወደ 193,000 ዶላር የሚጠጋ መዋጮ እንዴት እንደሚያከፋፍሉት ሐኒፋ እንዲህ ሲሉ አስረድተዋል።
So for the ones in the hospital, they send me all the required documents. I verify and then send to Mchanga. Mchanga also verifies.
በሆስፒታል ማቆያ ላሉት የሚያስፈልገውን ሰነድ በሙሉ ይልኩልኛል። ትክክለኛ መሆኑን አረጋግጥና ወደ Mchanga ልከዋለሁ። እነሱም ያጣሩና በቀጥታ ለሆስፒታሉና ለሞች ቤተሰቦች ይልካሉ። እያንዳንዳቸው በሚያስፈልጋቸው ወጭ መሰረት እየታየ ከመቶ እስከ 150 ሽልንግ ይሰጣቸዋል።
ኬንያ ውስጥ ከቀጠለው ተቃውሞ ተያይዞ የተገደሉትን ሰዎች ቁጥር በሚመለከት የተለያዩ አካላት የየበኩላቸውን የተለያየ አሃዝ እየሰጡ ናቸው። ፕሬዚዳንት ዊሊያም ሩቶ ባለፈው እሁድ በሰጡት መግለጫ የተገደሉት 19 ሰዎች ናቸው ብለዋል። የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ግን እንቅስቃሴው ከተጀመረ ወዲህ 24 ሰዎች እንደተገደሉ አረጋግጧል። በኬንያ የቀረበውን የግብር ጭማሪ ሕግ ተከትሎ በተቀሰቀሰው ተቃውሞ አንዳንዶቹ ተቃዋሚዎች ፕሬዚዳንቱ ስልጣን እንዲለቁ ጠይቀዋል። ፕሬዚደንት ሩቶ በበኩላቸው የተገደሉትን ተቃዋሚ ሰልፈኞች በሚመለከት በጥልቅ ምርመራ አድርገን እናጣራለን ብለው ቃል ገብተዋል። ተቃውሞውን የቀሰቀሰውን አወዛጋቢ የግብር ጭማሪ ሕግም እንደማይፈርሙ ታሳውቀዋል። ከወጣቶች ጋር የዕዳን የግብር ክፍያን የሥራ አጥነትንና የሙስናን ጉዳይ ጨምሮ በተለያዩ ጉዳዮች ዙሪያ የተለያዩ አካላትን ያሳተፈ ውይይት ለማድረግም ፕሬዚደንቱ ሐሳብ አቅርበዋል።
ቆንጅታዬን አመሰግናለሁ። ቀጣዩም ዘገባ በዚያው በኬንያ ቆይናል። በኬንያ ወዛጋቢ በሆነው የፋይናንስ ሕግ ረቂቅ ላይ ተቃውሞ መነሳቱን ተከትሎ ፕሬዚዳንት ዊሊያም ሩቶ በምክር ቤቱ በጸደቀው የሕግ ረቂቅ ላይ እንደማይፈርሙ ቢያስታውቁም ተቃውሞ ግን አሁንም ቀጥሏል። ከተቃውሞ እንቅስቃሴው ጋር በተያያዘ እስካሁን 39 ሰዎች መገደላቸው ተገልጿል። የአፍሪካ ሕብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያውያን በሌሎች ሀገራት ተጽዕኖ ስር ወድቀዋል በሚሉት የሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ስለመሆኑ ያስረዳሉ። ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት አንዷ መሆኗን የሚጠቅሱት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ደግሞ ለተቃውሞ መነሻ የሆነው የፋይናንስ ሕግ ጫናውን ለማስከተል በአበዳሪ ተቋማት ውስጥ ከሚሰጥ ምክረ ሀሳብ መመንጨቱን ያመላክታሉ። አስማማዋይ ነው ባለሙያዎችን አነጋግረው ተከታዩን ውይይት አዘጋጅቷል።
በኬንያ የሀገሪቱ ፓርላማ ያጸደቀውን አወዛጋቢ የፋይናንስ ሕግ በመቃወም የሰዎች ሕይወት የጠፋባቸው ሰልፎች መካሄዳቸውን ተከትሎም ፕሬዚዳንት ዊሊያም ሩቶ ሕጉን እንደማይፈሩም ቢያስታውቁም አሁንም በወጣቶች የሚመራው ተቃውሞ ተጠናክሮ ቀጥሏል። ሶስተኛ ሳምንቱን በያዘው ሕዝባዊ ተቃውሞ 39 ሰዎች ሲገደሉ ቁጥራቸው 361 የሚደርሱ ሰዎች መቁሰላቸውን የኬንያ ብሔራዊ የሰብአዊ መብቶች ኮሚሽን ማስታወቁን አጃንስ ፍራንስ ፕሬስ ከስፍራው ዘግቧል። የሀገሪቱ ፕሬዚዳንት ዊሊያም ሩቶ ደግሞ ባለፈው እሁድ በሰጡት መግለጫ ላይ 19 ሰዎች ተገድለዋል ብለው ነበር። የአፍሪካ ህብረትና የተባበሩት መንግስታት የጋራ ልዩ መርሃ ግብር በተባለ ተቋም የአፍሪካ ጉዳዮች ላይ የሚሰሩት አቶ ጌታቸው ተክለማርያም ኬንያ ምንም እንኳን ከቀጠናው ሀገራት ጋር ስትነጻጸር የተረጋጋች ብትሆንም ያለባት መዋቅራዊ የኢኮኖሚና የፖለቲካ ችግር መፍትሄ አለማግኘቱ ለህዝባዊ ቅሬታው አንዱ ምክንያት መሆኑን ይናገራሉ።
በጣም ሰፊ የሆነ የሀብት ልዩነት ያለበት ኢኮኖሚ ነው። እንደ ኢኮኖሚ ስንመለከተው ጥቂት ሀብታሞች አብዛኛውን የኢኮኖሚ ክፍል የሚቆጣጠሩበት ሀገር ነው። የኬንያ መንግስት አባካኝም ሊባል የሚችል መንግስት መዋቅሩ ራሱን ለከፍተኛ ደሞዝ ለማጨት ወደኋላ የሚል አይደለም በጣም ከፍተኛ ተከፋይ የሆነ መዋቅር ነው ያላችሁ ከዛ አንጻር ስትመለከተው በህብረተሰቡ ውስጥ እጅግ የተስፋፋ በመንግስት ላይ ያለ መተማመን ስጭት ብዴት አለና እኛ በኢኮኖሚ እየተጎዳን ነው እናንተ ግን ራሳችሁን እየተከላከላችሁ ነው የእናንተ ሀብት እየጨመረ ነው የግል ዘርፉ አትራፊነቱ እንደጨመረ ነው የሚል ቁጭት አለ
አሁንም ባልበረደው ተቃውሞ ምክንያት በናይሮቢ ማዕከላዊ የንግድ መናሪያ አካባቢዎች የሚገኙ መደብሮችና ሌሎችም የንግድ ቤቶች ትላንት ዘግተው ስለመዋላቸውም ተዘግቧል። የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ኬንያ ከፍተኛ የዕዳ ጫና ካለባቸው ሀገራት መካከል አንዷ መሆኗን ገልጸው የአገሪቱ መንግስት ሊተገብረው ያቀደው የፋይናንስ ህግም ይህንን ለማስተካከል በአበዳሪ ተቋማት ከሚሰጥ ምክረ ሀሳብ የመነጨ መሆኑን ይናገራሉ።
የኬንያ መንግስት የዓለም አቀፍ የገንዘብ ተቋማትን እርግጠኛ ነኝ ማንኛውም አበዳሪ ብድር ሲጠየቅ የራሱ ቅድመ ሁኔታዎች አሉ። ማንም ሰው ገንዘቡን የማይሰጥ መግለሰብ በሀገር በተቋም ደረጃ ገንዘብ አይሰጥም ያለ ቅድመ ሁኔታ። ስለዚህ አንደኛው የተጠየቀው ጥያቄ ታክስ መጨመር። ስለዚህ የኬንያ ህዝብ ሜይ ላይ ነው ባለፈው የዛሬ ወር የታክስ ጭማሪው አሁን ያለው መንግስት የሩቶ መንግስት ሲያቀርብ የኬንያ ህዝብ ተቃውሞታል። እና ይሄ ተቃውሞ እየተቀጣጠለ ያለበት ሁኔታ እየተበለከተን ነው ያደገ መጥቶ አሁን ያለው ደረጃ ደርሷል። እና የታክስ ማሻሻያው ምክንያቱ ይሄ ነው። የማይቻል ያህል ኢትዮጵያ የገጠመን ባይተወይ ተመሳሳይ ነገር ነው። እሱም ማይገባ ያህል ዕዳ በጣም ከሀገር ውስጥም ከውጭም ወስደን አሁን ማንወጣበት ባት ውስጥ እንገኛለን። እና ዓለም አቀፍ የገንዘብ ተቋማትም ብድር በምንጠይቃቸው ሰዓት ታክስ ጨምሩ ያው በጣም ተመሳሳይ ምክሮችን እየመከሩ ነው ያለው። እኛ በጣም የሚገርም ይመሳሰላል። የታክስ እንትናችሁን አስፉ ነው የሚሉ ወጪ ቀንሱ የታክስ የገቢ ምንጫቹን አስፉ ነው የሚሉትን።
የአካባቢ መልክዓ ምድራዊ ፖለቲካ መቃየር ተከትሎ ኬንያ አሜሪካን ጨምሮ ከምዕራብ ዓለም ጋር የፈጠረችው ወዳጅነት በህዝቡ ዘንድ እንደ ተጽዕኖ ተወስዶ አልተወደደ የሚሉት አቶ ጌታቸው ይህንና ሰሞናዊ ሁኔታዎችን ተከትሎ ኬንያውያን በፕሬዚዳንት ሩቶ መንግስት ላይ እምነት ማጣታቸው ለተቃውሞ መቀጠል ምክንያት ነው ይላሉ።
አሜሪካን ተልእኮ ተከትለው ወታደሮቻቸውን ወደ ሀይቲ መላካቸው በሀገር ውስጥ ያለ ብዙ የጸጥታ ችግር ባለበት ሁኔታ የኬንያ ሰራዊት ለምንድን ነው ወደ ሀይቲ የሚሻገረው እና እዛ ጉዳይ ለማስፈጸም የሚሄደው የሚለው ነገር በጣም ቅሬታ እየፈጠረ ነው። እና ኬንያ የምዕራቡ ዓለም ተጽዕኖ ስር እየወደቀች ነው። እና እሱ ተገቢነት የለውም። ለዚህ ደግሞ ይሄ መንግስት ነው ተጠያቂ። ስለዚህ ይሄ መንግስት ምንም እንኳን ፕሬዚዳንቱ የፋይናንስ ህጉን አልፈርምም ቢሉ የኬንያውያንን ፍላጎቶች ሊያሟሉ የሚችሉ አይደሉም። ስለዚህ ስልጣን ይልቀቁ የሚል ነገር ላይ ነው አሁን ያሉት።
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ ማድረጋቸውን ከተናገሩ በኋላ ባለፈው እሁድ ሰኔ 23 2016 ዓ.ም ከጋዜጠኞች ጋር በነበራቸው ቆይታ ውሳኔያቸው አገሪቱን ወደኋላ ሁለት ዓመታት የሚመልስ ነው ብሎታል። ኬንያ በአሁኑ ጊዜ ያለባትን 79 ቢሊዮን ዶላር ብሔራዊ ዕዳን ለመቀነስ ግብር መጣሉ አስፈላጊ እንደነበር የተናገሩት ፕሬዚዳንቱም አገሪቱ ከምትሰበስበው ግብር 60 በመቶ የሚሆነውን ዕዳ ለመክፈል ታውለዋለች ብሏል። ይህ የግብር ጭማሪ ዝቅተኛ ገቢ ያለው የማህበረሰብ ክፍል ላይ የብረታ ምጣኔ ሀብታዊ ጫና የሚያሳርፍ መሆኑ የሚናገሩት ዶክተር አብዱል መናን በበኩላቸው የሀገሪቱ መንግስት ይህንን ታሳቢ ባደረገ መልኩ በሂደት ማሻሻያውን መተግበር እንደነበረበት ይናገራሉ።
የታክስ ማሻሻያ በጣም ጫናው እንዳይበረታ በይበልጥ ድሃው ህብረተሰብ ክፍል ላይ ቀለል ማድረግ ነው፣ በድሃው ላይ ማለት ነው። ሁለት እርምጃው የሚወሰድበት ጊዜ በተራዘመ ጊዜ ቢሆን ነው የሚሻለው ማሻሻያ እርምጃው። ይህንን ደግሞ ዓለም አቀፍ የገንዘብ ተቋማትን ለማሳመን መጣር ያስፈልጋል። በአጭር ጊዜ ውስጥ እንደዚህ አይነት የታክስ ሪፎርሞች ስታካሂድ፣ ማሻሻያ ስታካሂድ በጣም ድሃውን ህብረተሰብ ክፍል ለከባድ ችግር ነው የሚዳረገው እና የሚተገበርበት ጊዜውን የተራዘመ እንዲሆን መጠየቅ ነው። አንደኛው መነጋገር ነው ያለው አማራጭ ከህብረተሰቡ ጋር ማለት ነው እንጂ አጠቃላይ አንተገብረውም ቢሉ የሚሆን አይመስለኝም።
ፕሬዚዳንት ሩቶ የፋይናንስ ህጉን ውድቅ በማድረጋቸው አገሪቱ ከፍተኛ መጠን ያለው ብድር ማግኘት እንደሚጠበቅባት ከጋዜጠኞች ጋር ባደረጉት ቆይታ ተናግረዋል። ኢትዮጵያን ጨምሮ በከፍተኛ ዕዳ ውስጥ ያሉ ሀገራት ከአበዳሪ ተቋማት የሚቀርቡ የኢኮኖሚ ማሻሻያ ጥያቄዎችን አማራጭ በሌለው መልኩ እየተገበሩ ናቸው ያሉት ዶክተር አብዱል መናን ፕሬዚዳንት ሩቶም ትቸዋሉ አልፈርመውም ቢሉም የጊዜ ጉዳይ ካልሆነ በስተቀር መተግበራቸው አይቀርም ብለዋል።
ኦልሬዲ ችግሩ ስለሆንክ ከዛ ችግር ልትወጣ ምትችለው የለም የተወሰነ ማስተካከያ ይካሄድልሃል፣ የረጅም ጊዜ ብድር ይሰጥሃል፣ ኢኮኖሚ ማስተካከያዎች እርምጃዎች ትወስዳለህ፣ ግን የተወሰነ ጊዜ ደግሞ ፋታ ታገኛለህ ማለት ነው። ችግሩ መፍትሄ የቀረበልህም ችግር ሊሆን ይችላል፣ ምንም ጥያቄ የለውም። ችግሩን ብተወውም እንዳለ ከችግር አትወጣም። መፍትሄ ተብሎም የቀረበው ደግሞ የተወሰነ ችግሩን ያራዝምልሃል፣ ግን የሆነ ጊዜ ድረስ ያስኬድሃል። ስለዚህ ሊተውት የማይችሉት ጉዳይ ነው እና ምንም ጥርጥ የለውም። ተቃውሞ ግን አሁን ስለበረታ ትቸዋለሁ ይበሉ እንጂ ምንም ቢተውት ምን ያደረጉታል? ዳ ወዳው እኮ አለ፣ የት ይሄዳል? ግን የህዝብን ተቃውሞ ፈርተህ ታክስ አላሻሽልም ብለህ ብትተወው ችግሩ የትም አይሄድም። ስለዚህ መልሰው ወደ ዓለም አቀፍ የገንዘብ ተቋም ጋር መሄዳቸው ማይቀር ጉዳይ ነው፣ አጭር ጊዜ ቢያዘገዩትም።
በኬንያ የቀጠለው ተቃውሞ መረጋጋት በተሳነው የአፍሪካ ቀንድ ላይ ተጨማሪ ጸጥታ ችግር እንዳይፈጥርም ተሰግቷል። ኢትዮጵያን ጨምሮ አብዛኞቹ የአፍሪካ ቀንድ ቀጠና ሀገራት በውስጣዊ ጉዳይ እየታመሱ ነው የሚሉት አቶ ጌታቸው ተክለማርያም የኬንያ ጉዳይም ለቀጠናው ተጨማሪ የራስ ምታት ሆኗል ይላሉ።
ሱዳንም ብትመለከተው ኦልሞስት በዓለም አቀፍ ደረጃ ትልቅ ሊባል የሚችል እና ብዙ ሚሊዮን ሰዎችን ለህልፈት ሊዳርግ የሚችል የድርቅ ፈተና ተጋርጦበት ነው ያለው። በዛ ላይ ጦርነት ደግሞ አለ። እጅግ የከፋ ጦርነት ነው እየተካሄደ ያለው። ኢትዮጵያም እንደዛው ሌላ ትልቅ ኢኮኖሚ ነው፣ ግን ደግሞ ራሱን አረጋግቶ ከዚህ በፊት ወደ ነበረው ሁኔታ ለመመለስ ተግዳሮት የገጠመው ነው። ከዛ ውጭ ያሉት እንግዲህ ትንንሽ ሀገራቶች የራሳቸው የውስጥ ፖለቲካቸውም አለመረጋጋቱ ረጅም ጊዜ የቆየ ነው። በክልሉ ደግሞ የሽብር እንቅስቃሴ የሚያደርጉ አካላት አሉ እና ለዚህ እየታመሰ ላለ እና መረጋጋት ለራቀው ቀጠና የኬንያ ወደ መታመስ መሄድ ደግሞ ሌላ ራስ ምታት ነው የሚሆንበት። ስለዚህ በክልል ደረጃ፣ በአህጉርም ደረጃ፣ በዓለም አቀፍም ደረጃ ይሄ ነገር ትኩረት ተሰጥቶት ወደ መረጋጋት፣ ወደ ድርድር፣ ወደ ንግግር ሊሄዱ የሚችሉበትን አማራጮች ማስቀመጥ የተሻለ ይመስለኛል።
ፕሬዚዳንት ዊሊያም ሩቶ የኬንያን ወጣቶች ቅሬታቸውን ለመስማትና ለማነጋገር ዝግጁ መሆናቸውን ቢያመለክቱም የሰልፉ አደራጆች ግን በተቃውሞ እንቅስቃሴው እንቀጥላለን ሲሉ ዝተዋል። በማኅበራዊ ሚዲያ ላይ ባሰፈሯቸው ጽሑፎችም በያዝነው ሳምንት ተጨማሪ የተቃውሞ እንቅስቃሴዎችን ለማካሄድ ጥሪ አድርገዋል። ፕሬዚዳንት ሩቶ ያለአንዳች ቅድመ ሁኔታ ስልጣናቸውን እስኪለቁ ድረስ አናቆም የሚሉም አንዳንድ በራሪ ወረቀቶችም ታይተዋል። የአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።
አስማማየ ነውን አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር በአፍሪካ አህጉር ረጅም መሆኑ የሚነገርለትና 11 አገሮችን አቋርጦ የሚፈሰው የናይል ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ200 ሚሊዮን በላይ ለሚደርስ ሕዝብ ዘላቂ የሕይወት ዋስትና ይሰጣል። ይሁን እንጂ ከወንዙ የላይኛው ተፋሰስ አካባቢዎች የሚታየውና እያደረም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ እየተነገረ ይገኛል። ሺላ ፖሊ ከደቡብ ሱዳኗ ዦንግሌ ግዛት ያደረሰችንን ዘገባ ኤድን ገረመው እንደሚከተለው ታቀርበዋለች።
በአህጉሪቱ ረዥሙ መሆኑ የሚነገርለትና 11 ሀገራቶችን አቋርጦ የሚያልፈው የናይል ወይም የአባይ ወንዝ በቀጥታም ሆነ በተዘዋዋሪ ቁጥሩ ከ200 ሚሊዮን በላይ ለሚደርስ ሕዝብ ዘላቂ የሕይወት ዋስትና በመሆን ያገለግላል። ይሁን እንጂ ከወንዙ ከላይኛው ተፋሰስ አካባቢዎች የሚታየውና እያደረም እየጨመረ የመጣው የሰዎች እንቅስቃሴ የወንዙን ስነ ምህዳር ለአደጋ ማጋለጡ ተዘግቧል። ሺላ ፖኒ ከደቡብ ሱዳና ጆንግሌ ግዛት ቦር ያደረሰችንን የዚህ ዘገባ ዝርዝር አሉላ ከበደ እንደሚከተለው አጠናቅሮታል።
ናይል በዓለም በእድሜ ትንሽቱን አገር ደቡብ ሱዳንን ጨምሮ ለ11 አገሮች ለኑሮ ወሳኝ ግብዓቶችን ይቸራል። ሉትረንግ ሉት ደቡብ ሱዳን ውስጥ የፕላስቲክ ቆሻሻ የሚያጸዳ የማህበረሰብ ቡድን ዋና ስራ አስፈጻሚ ነው። ዘወትር ማለዳ ጎህ ሲቀድ ዘመን የጠገበውና ላይመለስ ቁልቁል የሚንዠቀዠቀው ጅረት የተፈጥሮ አካባቢ ብክለት ስለደቀነበት ፈተና ጥሪ ያሰማል።
በመገበው እጅ ግሮሮውን የታነቀው ወንዝ እሪ ብሎ እየጮኸ ነው። ያን የእሪታ ድምፅ ለማስቆምና አንዳንድ አውዳሚ ልማዶችን ከስር መሠረታቸው ለመለወጥ ብሎም ለሕዝባችን ዘላቂ የሆነ መፍትሄ ለማምጣት በተጠንቀቅ ቆመናል።
የትም የተጣሉ የፕላስቲክ ቆሻሻዎችን ከአካባቢው ለማጽዳት የቆመው በወጣቶች የሚመራ መንግስታዊ ያልሆነ ድርጅት ነው። የድርጅቱ መስራች የሆነው ሉት እንደሚያስረዳውም ይህ ባለታላቅ ግርማ የስልጣኔ የህይወት መሰረት የሆነ ወንዝ አሁን ብርቱ የተፈጥሮ አካባቢ ብክለት አደጋ ተጋርጦበታል።
ናይል ቀይ ቀለም ያዘለ እንባ እያነባ ነው። በደም ሳይሆን ፕላስቲክና ውሃውን እየበከለ ባለው ቆሻሻ እየቀለመ ከተማችን፣ ወንዞቻችንና መጪው ጊዜያችን ሁሉም አንዱ ከሌላው እርስ በርስ የተሳሰሩ ናቸው። አሁንም እዚህ ውስጥ ያለው ሁኔታ በጣም አሳሳቢ ነው። እናም ተጨባጭ እርምጃ መውሰድ የኛ ግዴታ ነው።
አንዳንድ የአካባቢ ጥበቃ ባለሙያዎች በሰነዘሯቸው ትንበያዎችም ተደጋጋሚና ኃይለኛ የሙቀት ማዕበል የናይልን ፍሰት በሚያስደንቅ ሁኔታ 75% እንደሚቀንስ፣ በውሃ ሀብትና በምግብ ዋስትና ላይ የተመሰረቱ ግጭቶች እንዲባባሱ፣ እንዲሁም በበቂ ውሃ አቅርቦትና ንጽህና ጉድለት የተነሳ የሚቀሰቀሱ የጤና አደጋዎችን መጠን ሊያሳድጉ ጭምር ይችላሉ ሲሉ ያስጠነቅቃሉ።
የቀደመውን ዘገባ ያስደመጠን አሉላ ከበደ ነበረ። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። የነገ ሰው ይበለን።